ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Mr. Chairman, delegates, friends, and my fellow Americans, thank you from the bottom of my heart. I am deeply humbled by your confidence, and on behalf of my family, here and gone, I accept your nomination to run and serve as Vice President of the United States of America.
ለዩናይትድ ስቴትስ ምክትል ፕሬዝዳንትነት የተደረገልኝን እጩነት ወይም ምርጫ ተቀብያለሁ አሉ ማይክ ፔንስ የኢንዲያናው ገዢ።
በመካከለኛው ምዕራብ ዩናይትድ ስቴትስ የኦሃዮ ክፍለ ግዛት ዋና መናገሻ የክሊቭላንድ ከተማ በመካሄድ ላይ ባለው በዚህ የሪፐብሊካን ጉባኤ ሶስተኛ ቀን ውሎና ማምሻ ዙሪያ የተጠናቀሩ ልዩ ልዩ ዘገባዎች በዕለቱ አብይ ርዕስ እናሰማለን።
የምሽቱ ዜናም ተዘጋጅቷል። ዋና ዋናዎቹ ብዙ ሺህ ተመራማሪዎችና በጎ አድራጊዎች የተገኙበት የኤድስ ዓለም አቀፍ ጉባኤ ደቡብ አፍሪካ ውስጥ ተጀምሯል። የምክር ቤት አባላት ፕሬዝዳንት ኤርዶጋን ያስተላለፉትን የሶስት ቀን የአስቸኳይ ጊዜ አዋጅ ያጸድቃሉ ተብሎ ይጠበቃል። በክሊቭላንድ ኦሃዮ በመካሄድ ላይ ያለው የትላንት ሶስተኛ ቀን የሪፐብሊካን ጉባኤ ምሽቱ በጨዋታና በተቃውሞ ታጅቦ እንደነበር ተዘገበ የሚሉ ገኝባቸዋል።
ሳምንታዊው ቅንብር ባህልና ማህበረሰብ ወደ ደቡብ ኢትዮጵያ ወስደናል። 21ኛው የዓለም ኤድስ ጉባኤ እየተካሄደ ወደሚገኝባት ደቡብ አፍሪካ ደርባንም ጎራ እንላለን። ሌሎች ወቅታዊ ዘገባዎችና ቅንብሮችም አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከሐምሌ 14 ሐሙስ ምሽት ዝግጅታችን ጋር አስተናጋጆች አሉ አከበደና
አዲስ አበበነን። የፕሮግራም አቀናባሪው ደግሞ ንጉሱ ታምሬ ነው። የቴክኒክ መሐንዲሳችን
ኦድሬስ ሪገስ ነው። መልካም ምሽት።
በብዙ ሺህ የሚቆጠሩ ተመራማሪዎችና በጎ አድራጊዎች ደቡብ አፍሪካ ውስጥ ዓለም አቀፍ የኤድስ ጉባኤ በመሳተፍ ላይ ናቸው። የጉባኤው ትኩረት ገዳዩን በሽታ እንደምን መከላከል እንደሚቻል የሐሳብ ልውውጥ ለማድረግ መሆኑም ታውቋል። ይህ ለአምስት ቀናት የሚቆየውና ደርባን ውስጥ በመካሄድ ላይ ያለው ጉባኤ የፊልም ተዋናይዋን ቻርልዝ ቴሮንን፣ የእንግሊዙን ልዑል ሃሪን እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ጨምሮ ከ18,000 በላይ ተሳታፊዎች ተገኝተውበታል። ተዋናይዋ ቴሮን በመክፈቻ ንግግሯ ዓለማችን በኤድስ ላይ 21 ዓለም አቀፍ ጉባኤዎችን ሲያስተናግድ በየትኛውም ጉባኤው ለዚህ ገዳይ በሽታ አንዳችን መፍትሄ አላገኘም ብላ፣ ለበሽታው መዛመት ዋነኛው ምክንያት የማህበራዊ ኑሮ አለመመጣጠን ነው ስትልም ተናግራለች።
የቱርክ ምክር ቤት አባላት ፕሬዚዳንት ኤርዶጋን ያስተላለፉትን የሶስት ቀን የአስቸኳይ ጊዜ አዋጅ ያጸድቃሉ ተብሎ እየተጠበቀ ነው። የፕሬዚዳንቱ ይህ አዋጅ ወደፊት እንዳለፈው ያለ የመንግስት ግልበጣ እንዳይሞከር ከወዲሁ ለማምከን የታቀደ እንደ መሆኑ ተነግሯል። ፕሬዚዳንቱ ትናንት ረቡዕ መጀመሪያ ከብሔራዊ ጸጥታ ምክር ቤት አባሎቻቸው ጋር ኋላም ከካቢኔ ሚኒስትሮች ጋር ረዘም ላለ ሰዓት ስብሰባ ካካሄዱ በኋላ ነው ማምሻውን በቴሌቪዥን የአስቸኳይ አዋጁን ያስተላለፉት። ፕሬዚዳንቱ የአዋጁን ዝርዝር ሲናገሩ እንዲህ ነበር ያሉት።
ሲላሉ ኩቬተርምዝደ ኬሲንሊክለ ሁኩመቲኒን ኤምሪን።
የዚህ አዋጅ ዓላማ የሕግ የበላይነት የሚረጋገጥበት ዲሞክራሲያዊ ስርዓት መገንባት ነው።
አናያሰሙስን አሚር ሁክሙ ገሬ።
አዋጁ በተነገረበት ምሽት ትናንት ረቡዕ በብዙ መቶዎች የሚቆጠሩ የፕሬዝዳንቱ ደጋፊዎች የኢስታንቡሉን ታክሲም አደባባይ ሞልተው ታይተዋል። ይህ አዋጅ ፕሬዝዳንቱ ማንኛውንም የተቃውሞ እንቅስቃሴ ለማፈንና ለማምከንም እድል ይሰጣቸዋል የሚሉ አስተያየት ሰጪዎች፣ ተቺዎች እየተሰሙ ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ክሊቭላንድ ኦሃዮ ውስጥ እየተካሄደ ዛሬ ሐሙስ አራተኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ ትናንት ረቡዕ በሶስተኛው ቀን በታዳሚዎች ጩኸትና ተቃውሞ ታጅቦ ማምሸቱ ተሰምቷል። ተቃውሞ የተሰነዘረው የዘንድሮ ፕሬዝዳንታዊ ተወዳዳሪ የነበሩትና በኋላ የሚወጡት በቴክሳሱ ሴናተር ቴድ ክሩዝ ላይ ሲሆን ፓርቲያቸው የእጩነቱን ቡራኬ የሰጣቸውን ዶናልድ ትራምፕን በትክክልና ግልጥ በሆነ ሁናቴ ባለመደገፋቸው መሆኑም ታውቋል። በክሊቭላንድ ጉባኤ በተናጋሪነት የቀረቡት ቴድ ክሩዝ ለፓርቲው ባለሥልጣናትና በብዙ ሚሊዮን ለሚቆጠር የቴሌቪዥን ተመልካች ሲናገሩ የብዙዎቹ ግምት እና እምነት የሚስተር ትራምፕን እጩነት ደግፈው የበኩላቸውን ይሁንታ ይሰጣሉ የሚል ነበር። ይልቁንም በአሁኑ ሰዓት ንግግሬን የምታደምጡ ሁላችሁ በህዳሩ ምርጫ እቤት እንዳትውሉ ሲሉ ውጡና ዶናልድ ትራምፕን ምረጡ የሚል አረፍተ ነገር ይከተላል ነበር የብዙዎቹ ግምት። ክሩዝ ግን ህሊናችሁ የሚነግራችሁን ምረጡ ብለው ሲደመድሙ ከፍተኛ ነቀፋና ጩኸት ደርሶባቸዋል። በኋላም ተጠይቀው ሲናገሩ ሂለሪ ክሊንተንን እንደማይመርጡ ሲገልጡ ድምጻቸውን ለትራምፕ እንደሚሰጡ ደግሞ አልተናገሩም። ዶናልድ ትራምፕ በውድድሩ ወቅት በሴናተር ክሩዝ ባለቤት ሃይዲ እና በወላጅ አባታቸው ራፋኤል ላይ ነቀፋና የማጥላላት አስተያየት መስጠታቸው አይዘነጋም። እናም ቴድ ክሩዝ ባለቤቴን ወይም አባቴን የሚተናኮል ሰው የመደገፍ ልምድ የለኝም ብለው ተናገሩ።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ከዚህ ቀደም ይበልጥ ሰላማዊ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም አሉ። ፕሬዚዳንቱ ይህን ማሳሰቢያ የሰጡት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና በሰዎች ላይ ስለሚደርስ ስቃይ የሚጻፉ ትረካዎች አሁን የምንገኘው በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። ፕሬዚዳንት ኦባማ ትላንት እዚህ ዋሽንግተን ዲሲ ውስጥ በተጠራ ዓለም አቀፍ ስብሰባ ላይ ለተገኙ ተሳታፊዎች ሲናገሩ አሁን የምንገኘው ከሁከት በተቃራኒው ዓለም ውስጥ ነው ሲሉ አስገንዝበዋል።
የዩናይትድ ስቴትስ መራሹ የሶሪያ ጦር ራሱን እስላማዊ መንግስት ብሎ የሚጠራው የጂሃዲስቶች ቡድን ማንቤጅ ውስጥ ከሚገኘው ይዞታቸው ለመውጣት የ48 ሰዓታት ጊዜ መሰጠቱን ዛሬ ሐሙስ አስታወቀ። ከማንቤጅ ወታደራዊ ምክር ቤት ይፋ የሆነ መግለጫ እንዳመለከተው የእስላማዊ ቡድን ወታደሮች ያለምንም አይነት ጣልቃ ገብነት ቀላል ጦር መሳሪያ ብቻ በመያዝ ሊወጡ እንደሚችሉም መመሪያ ተሰጥቷቸዋል። የዳይሽ አባላት ከተማዋን ለቀው ለመውጣት ይህ እድል የመጨረሻ ነው ሲልም የማንቤጅ ወታደራዊ ምክር ቤት ጨምሮ ገልጧል።
በመጨረሻም ከሁለት ዓመታት በፊት ሆንግ ኮንግ ውስጥ የተካሄደ አፍቃሪ ዲሞክራሲ ትዕይንተ ሕዝብ መርተዋል በተባሉ በሶስት የተማሪዎች መሪዎች ላይ ፍርድ ተመሰረተ። ሁለቱ ሕገ ወጥ ነው በተባለው ትዕይንተ ሕዝብ ውስጥ በመሳተፋቸው፣ አንዱ ደግሞ ሌሎችን በማነሳሳት ጥፋተኛ ተብለው ዛሬ ሐሙስ ተበይኖባቸዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንን፣ አቀናባሪያችን ንጉሱ ታምሬ ነው። እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን አብይ ርዕስ
የሪፐብሊካን ፓርቲውን ፕሬዚዳንታዊ ፉክክር እጩ የዶናልድ ትራምፕን መመረጥ መቀበላቸውንና ማጽደቃቸውን በይፋ ያሳውቃሉ ተብሎ ተጠብቀው የነበሩት የቴክሳሱ ሴናተር ቴድ ክሩዝ የተጠበቀባቸውን ባለማድረጋቸው ከትራምፕ ደጋፊዎች ጩኸት ተነስቶባቸዋል። የፓርቲው ምክትል ፕሬዚዳንት እጩ ማይክ ፔንስ ባደረጉት ንግግር ዶናልድ ትራምፕን ተዋጊና ድል አድራጊ ሲሉ ጠርተዋቸዋል። ሰለሞን አባተ ከስፍራው ዝርዝሩን ይዟል።
Mr. Chairman, delegates, friends, and my fellow Americans, thank you from the bottom of my heart. I am deeply humbled by your confidence, and on behalf of my family, here and gone, I accept your nomination to run as
ሊቀመንበር፣ ልዑካን፣ ጓደኞቼና ወገኖቼ አሜሪካውያን ከልቤ አመሰግናችኋለሁ አሉ ማይክ ፔንስ በትናንት ምሽት የንግግራቸው መክፈቻ። በእምነታችሁ በጥልቅ ተነክቻለሁ። የዩናይትድ ስቴትስ ኦፍ አሜሪካ ምክትል ፕሬዚደንት ሆኜ ለማገልገል ስለመረጣችሁኝ በቤተሰቤ ስም ምርጫችሁን እቀበላለሁ። የሪፐብሊካን ፓርቲው ምክትል ፕሬዚደንታዊ እጩ ማይክ ፔንስ። ወዲያውም አስከትለው የፊታችን ጥቅምት 29 ለሚካሄደው 58ኛው ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው ልዑካን በእጩነት ስለመረጧቸው ዶናልድ ትራምፕ እማኝነት ሰጡ። ለፕሬዚደንትነት የመረጣችሁት ሰው አሉ ፔንስ፣ ጨርሶ የማይረታ የማይመለስ ነው፣ ታዋጊና ድል አድራጊ።
You have nominated a man for president who never quits, who never backs down, a fighter, a winner.
የበሰሉት የፖለቲካ ሰውና የኢንዲያናው አገረ ገዢ ፔንስ፣ በተጨማሪም ዶናልድ ትራምፕ የለውጥን ሐሳብና አየር ይዘው የመጡ ትኩስ የፖለቲካ ሰው መሆናቸውን ሲናገሩ እንዲህ አሉ።
This is the outsider, my running mate, who turned a long shot campaign into a
ከኔ ጋር አብረውኝ ሊወዳደሩ የተዘጋጁት ሰው ከውጭ የገቡ ረጅሙን የቅስቀሳ ዘመቻ ወደ ንቅናቄነት የቀየሩ ናቸው።
እንደ ሰሞኑ ተናጋሪዎች ሁሉ ማይክ ፔንስም ወደ ዲሞክራቲክ ፓርቲውና ወደ ታሳቢዋ እጩ ወደ ቀድሞዋ ሴናተርና የውጭ ጉዳይ ሚኒስትር ሂላሪ ክሊንተን አሻግረው ማለማቸው አልቀረም። ዲሞክራቲክ ፓርቲው አሮጌ ሐሳብ አሮጌ ሰው ይዞ መጣ ብለዋል።
I mean, at the very moment when America is crying out for something new and different, the other party has answered with a stale agenda.
አሜሪካ አዲስና የተለየ ነገር ፍለጋ እየጮኸች ባለችበት ጊዜ ሌላኛው ፓርቲ የነከሰ አጀንዳና በብዙ የሚታወቁ ስሞችን ይዞ መጣ። በሁለቱም ፓርቲዎች ውስጥ ያሉ ሰዎች ለለውጥ እየተቆናጠነጡ ነው። ዋሽንግተን ላይ ያለውን የተለመደ አሰራር ለማስወገድ ተዘጋጅተዋል። ዲሞክራቶቹ ግን ይህች አገር የተሰላቸችባቸውን ነገሮች ሁሉ የሚወክሉ ሰው ለመቀባት እየተሰናዱ ነው። ሂለሪ ክሊንተን አንዳች የተሻለ ሹመት ወይም ማዕረግ ነው የሚፈልጉት።
ማይክ ፔንስ አገሪቱ በሁሉም ዘርፎች አለችበት የሚሉትን ደብዛዛ ሁኔታ ዘርዝረው እኛ የምንጫወተው ለማሸነፍ ነው፣ እኔም ይህንን ዘመቻ የተቀላቀልኩት ለዚሁ ነው ብለዋል። ፔንስ ንግግራቸውን እንደጨረሱ ዶናልድ ትራምፕ ከመድረክ ጀርባ ድንገት ብቅ ብለው ጨበጧቸውና አቀፍ አድርገው በአየሩ ላይ ሳሟቸው። ሌላው ትልቁ የምሽቱ እንግዳ የነበሩት የቴክሳሱ ሴናተር 15ቱ የዶናልድ ትራምፕ ተናናቂዎች በዘመቻው ውስጥም እስከ መጨረሻይቱ ደቂቃ የተገዳደሯቸው ቴድ ክሩዝ ናቸው። ክሩዝ ወደ መድረኩ እንደገቡ ሲተዋወቁ ከስብሰባው ታዳሚ የነበረው አቀባበል እጅግ የሞቀ ነበር።
Please welcome United States Senator Ted Cruz of Texas.
እናም ክሩዝ እንደወጡ ዶናልድ ትራምፕን ትናንት በተደረገው ምርጫ እንኳን ደስ ያለው ሲሏቸው ሰው የልቡ የደረሰ መሰለ።
I want to congratulate Donald Trump on winning the nomination last night.
ክሩዝም ቀጠሉ፣ ስለ ሀገሪቱ ሁኔታና አሜሪካውያን ስለሚፈልጉት ሁሉ ተናገሩ።
We deserve leaders who stand for principle. Who unite us all behind shared
ለመርህ የሚቆሙ በመንጋራቸው ሴቶች ዙሪያ የሚያሰባስቡንና አንድ የሚያደርጉን ስለ ፍቅር ሲሉም ቁጣን የሚጠሉ መሪዎች ይኖሩን ዘንድ ይገባናል። ይህ ነው ለሁሉም መለኪያ ደረጃው መሆን ያለበት።
ያ መሪ ማን እንደሆነ ግን አልተናገሩም ክሩዝ። እስከዛሬ ያለውን የአሜሪካ የከፋ ገጽታ ዘረዘሩ። የነጻነትን ምንነትና ያስፈልጋግነቱንም ደረጃ ተነተኑ። ወደ ዶናልድ ትራምፕ ስም ግን አልተመለሱም። ጨርሶ አልተመለሱም። እንዲያውም እንዲህ አሉ።
And to those listening, please don't stay home in November.
ለምታደምጡኝ ሁሉ እባካችሁ ለመጪው ምርጫ እቤታችሁ አትቅሩ። ሀገራችሁን የምትወዱ ከሆነ ልጆቻችሁን የምትወዱ ከሆነ ተነሱና ተናገሩ። ህሊናችሁ ለሚያዛችሁ ድምጻችሁን ስጡ። በመርጫ ካርዶች ላይና ታች ተመልከቱ። ነጻነታችንን ያስጠብቃል፣ ለሕገ መንግስቱ ታማኝ ነው ለምትሉት ለዚያ ድምጻችሁን ስጡ።
ያ ሰው ማን እንደሆነ ወይ ማን ሊሆን እንደሚችል ግን ክሩዝ አልተናገሩም። ሌሎቹ እንዳደረጉትም እገሌን ምረጡ አላሉም። እዚያ ጩኸት ተከተለ። ግማሹ ውረድ ውረድ አለ፣ ግማሹም ክሩዝ ንግግራቸውን አምላክ ይባርካችሁ አሉና አጠናቀው ወጡ። ሲወጡ ግን እንደገቡ አልነበረም። አንዳንድ ያነጋገርኳቸው ልዑካን ጥሩ ጀምሮ መጨረሻ ላይ አበላሸው ሲሉ፣ በሌላ በኩል ደግሞ እሰየው ትራምፕ እኮ አባቱን በነፍስ ግድያ ወንጅሎበት ይቅርታ እንኳን አልጠየቀም ያሉኝም ከልዑካኑ መካከል አጋጥመውኛል። በፌስቡክ ላይቭ ከአዳራሹ በቀጥታ አስተላልፌላችኋለሁ። ዛሬ የአራቱ ቀናት ማብቂያ ነው። ዶናልድ ጆን ትራምፕ የ41ኛው የሪፐብሊካን ፓርቲው ጉባኤ ፕሬዚደንታዊ እጩና 45ኛውን የዩናይትድ ስቴትስ ፕሬዚደንት ለመሾም የሚካሄደው የ58ኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ እጩ የፓርቲውን ውክልናቸውን የሚቀበሉበትን ንግግር ያደርጋሉ። በቀጥታ ዘግብላችኋለሁ። በፌስቡክ ተከታተሉኝ። ከሪፐብሊካን ፓርቲው ጉባኤ ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ክሊቭላንድ ኦሃዮ።
ሰለሞን አባተ እናመሰግናለን። አሁንም ከዚሁ ከሪፐብሊካኑ ጉባኤ ጋር ነው የምንቆየው። ታዲያ ከአዳራሹ ወጣ እንላለን። ከአዳራሹ ውጪ ተቃውሞ መቀጠሉን ጂም መሎን ያጠናቀረውን ዘገባ ዝርዝር ቆንጅት ታየ ይዛ ቀርባለች።
ከተቃውሞ ትዕይንቶቹ በአንደኛው ላይ የአሜሪካ ባንዲራ መቃጠሉን ተከትሎ ፖሊስ አንዳንዶቹን በቁጥጥር ስር አውሏል። ከአገሪቱ ዙሪያ የተለያዩ አጀንዳዎቻቸውን አንግበው በከፍተኛ ስሜት በተሰበሰቡበት በክሊቭላንዱ ሕዝባዊ አደባባይ ግን ድባቡ ጥቂት ረጋ ያለ ነበር። አንዳንዶች የመጡት ትራምፕ በሜክሲኮና በዩናይትድ ስቴትስ ድንበር ላይ አጥር ያልገነባሁ እንደሆን ሲሉ የተናገሩትን ለመቃወም ነው። ሌሎች ደግሞ የተመሳሳይ ጾታ ጋብቻ የሚደግፉና የሚቃወሙ ናቸው።
በእያንዳንዷ ቀን በክፉ ሥራህ እግዚአብሔርን እያስቆጣህ ነው።
የተመሳሳይ ጾታ ጋብቻን ወይም ግንኙነትን ከሚደግፉ መካከል ደግሞ አንዱ
እኔን የፈለጋቸውን ሊናገሩ ይችላሉ፣ እዚህ ነኝ ያለሁት፣ ፈርቻቸው አልሄድም።
አንዳንዶች በአካባቢው የተገኙት ለምሳሌ የትረምፕ ተቃዋሚ እንደሆኑት እንደ ማርኒ ሀላሳ ያሉት የግርግሩ ተሳታፊ ለመሆን ብለው ነው የመጡት። ሁሉም ነገር ደህና ይሆናል ብዬ አስባለሁ። እዚህ መምጣት አሳስቦኝ ነበር። አሁን ግን ህዝባዊ አደባባዩ ላይ ሆኜ ህዝቡ ጋር እየተነጋገርኩ ነው። ሁኔታው ደህና ነው ብለዋል ማርኒ ሀላሳ የሚባሉ። ለጎንዛሌስ ደግሞ ለእኔ ጉዳዩ የመሳሪያ ባለቤትነት መብትም ጉዳይ ነው ይላሉ።
I hope to convince people firstly to vote for Donald Trump and
በመጀመሪያ ደረጃ ሰው ዶናልድ ትራምፕን እንዲመርጥ እናሳምናለሁ ብዬ ተስፋ አደርጋለሁ። ሁለተኛ ደግሞ ሁለተኛውን የህገ መንግስት ማሻሻያ መብታችን ለማስከበር ልታገር ሞክራለሁ።
የክሊቭላንዱ ነዋሪ ጆን ግን ሁለቱንም ዋና ዋናዎቹን የፓርቲ እጩዎች አልወደዱም።
I'm trying to express my displeasure with the choice of the two major parties.
ሁለቱም ፓርቲዎች በመረጧቸው እጩዎች አለመደሰቴን ለማሳወቅ እየሞከርኩ ነው። ወላ ሂለሪ ወላ ዶናልድ ትራምፕ አንዳቸውም አይመቹኝም። እንደኔ ከሆነ የሚያሳፍር ነገር ነው። ማፈር አለብን።
ነጻ እጩ ሆነው የቀረቡት ቨርመን ሱፕሪም በበኩላቸው አለ እኔን ምረጧ ይላሉ።
I hear there's a very strong anybody but Trump feeling here and I am anybody.
እንደምሰማው ከሆነ በህዝቡ ዘንድ ብቻ ትራምፕ አይምጣብን እንጂ የፈለገው ይመረጥ የሚል በጣም ጠንካራ ስሜት ነው ያለው።
በተቃውሞው አካባቢ የተሰማው ነበር። ለማናቸውም ዶናልድ ትራምፕ የሪፐብሊካን ፓርቲ እጩነታቸውን ዛሬ ማታ በይፋ ለመቀበል ዝግጅት እያደረጉ ናቸው።
አድማጮች የሪፐብሊካን ፓርቲውን ፕሬዝዳንታዊ ፉክክር እጩ ዶናልድ ትራምፕንና እንዲሁም የጉባኤውን በተመለከተ ኋላ ላይም ጥቂት ደቂቃዎች ውስጥን አንዳንድ ዋና ዋና ነጥቦች እናነሳሳለን። አሁን ወደ መጽሔቱ ተከታይ ዘገባ ነው የምናልፈው።
አቶ በቀለ ገርባን ጨምሮ በእስር ላይ የሚገኙት አራት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በእስር ቤት ውስጥ በረሃብ አድማ ላይ መሆናቸውን ቤተሰቦቻቸው አስታውቀዋል። አድማውን ለማድረግ የወሰኑት በማረሚያ ቤቱ አስተዳደር ላይ ላቀረቡት የመብት ጥሰት አቤቱታ ጉዳያቸውን የሚከታተለው ፍርድ ቤት የሰጠውን ውሳኔ በመቃወም መሆኑን አመልክተዋል።
የኦፌኮ የአመራር አባላት አቶ ጉርሜሳ አያኖ፣ አቶ አዲስ ቡላላ፣ አቶ ደጀኔ ጣፋና አቶ በቀለ ገርባ ከትናንት በስቲያ ከቀትር በኋላ ጀምሮ የረሃብ አድማ ላይ እንደሚገኙ የቤተሰብ አባላት ለቪኦኤ አስታውቀዋል። አቃቢ ሕግ በሽብር ወንጀል የከሰሳቸው እነዚህ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ከፍተኛ የአመራር አባላት ቀደም ሲል ጉዳዩን በመመርመር ላይ ለሚገኘው ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ባቀረቡት አቤቱታ የማረሚያ ቤቱ አስተዳደር በሕግ ጥላ ስር ለሚገኙ ሁሉ ሊጠብቅላቸው የሚገቧቸውን ሰብአዊ መብቶች እየተጣሱ መሆኑን፣ በቤተሰብ አባሎቻቸውና በወዳጅ ዘመዶቻቸው በበቂ ሁኔታ እንደማይጎበኙ፣ በጨለማ ቤት ለብቻ መታሰራቸውን፣ በቂ ሕክምና እንደማያገኙና የመሳሰሉ በደሎችን ጠቅሰው አመልክተው ነበረ። ፍርድ ቤቱም ቀደም ሲል በሰጠው ትዕዛዝ መሠረት ለቀረቡት አቤቱታዎች ማረሚያ ቤቱ መልስ ሰጥቷል። ፍርድ ቤቱ ከእስረኞቹ የቀረበውን አቤቱታና ማረሚያ ቤቱ የሰጠውን መልስ መርምሮ ከትናንት በስቲያ በዋለው ችሎት ብይን መስጠቱም ታውቋል። ፍርድ ቤቱ የሰጠው ብይን በአብዛኛው የቀረቡ አቤቱታዎች የማረሚያ ቤቱ አስተዳደር ጉዳዮች በመሆናቸው በዚህ ላይ ውሳኔ ለመስጠት መብት እንደሌለው ገልጾ የማረሚያ ቤቱ አስተዳደር እንዲፈታው በመመለሱ እና አቶ በቀለ ገርባ በእጅጉ ማዘናቸውን የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱ አብራርተዋል። በተለይ ወይዘሮ አሰለፈች ሙላቱ ለቪኦኤ በሰጡት ቃለ ምልልስ የሚከተለውን ብለው ነበረ።
ፍርድ ቤቱ ለሶስት ጊዜ ቀጠሮ ሰጥቷቸው ነበር። ሶስት ጊዜ ፍርድ ቤት አመላልሷቸው ነበር እና ለዛ መፍትሄ ሳይሰጣቸው ቀርቶ አሁን ደግሞ መልሶ ማለት ነው ይሄ የአስተዳደር ችግር ነው እንጂ የእኛ ችግር አይደለም፣ እዛው ፍቱት ብሎ አሏቸው። ፍርድ ቤቱ ማክሰኞ ዕለት በ12 በቀረቡ ሶስተኛው ቀጠሮ ላይ እና እንደዛ ስላሏቸው እነሱ ደግሞ እኛ መቀለጃ አደረገን ፍርድ ቤቱ ፍትህ ያለ መስሎን ነው ፍርድ ቤት የመጣ ነው እና የአስተዳደር ችግር አለ የሚሉን ከሆነ መጀመሪያ መቀበል አልነበረባቸውም። ፍርድ ቤቱ ደግሞ አቃቢ ወንጀል ስለሆነ የተፈጸመባቸው አቃቢ ሕግ ነው ይህንን ማጣራት ያለበት ብሎ አለን እና እኛ ተቀልዶብናል። ስለዚህ አሁንም ደግሞ የሚመለከተው ክፍል መጥቶ እስከሚያየን ድረስ ፍትህ በሌለበት ቦታ ላይ ምግብም አንመገብም መጥተው ያናግሩ ብለው አሉኝ። አይኔ ካልመጡ ከዚህ ግቢ አንወጣም እኛልን አራት ነበርን። የበቀለ ቤተሰብ እና የአዱ ቤተሰብ እኔ ነበርኩኝ። ምግብ ባይቀበሉ መጥተው ያናግሩን ብለን ስንል አቶ በቀለን ወክለው ላኩ እና ይሄ ትናንትና አይታችኋል፣ ፍርድ ቤቱ ቀልዶብናል፣ እኛ ፍትህ አለ ብለን ማመልከቻ አስገባን፣ እነሱ ደግሞ የአስተዳደር ችግር ነው ብለው አሉ። ስለዚህ የሚመለከተው ክፍል መጥቶ እስከሚያይን ድረስ እኛ ምግብ አንበላም።
ዛሬም ሄዳችሁ ነበረ?
ጠዋት ቀን ላይ ሂደን ነበረ።
አንዲት ነገር አላገኛችሁም ማለት ነው?
ምንም አላገኘንም።
የእነሱንም ሁኔታ ያሉበትን ሁኔታ በአሁኑ ጊዜ አታውቁም ማለት ነው?
አዎ አናውቅም። ነገም ያው እንደ ዛሬው እንግዲህ እንሄዳለን። ሄደን ያው የሚሉንን ሰምቶ መምጣት ነው ሌላ የምናደርገው እና ምንም አይነት አማራጭ የለንም።
አቃቤ ሕግ ከወራት በፊት አራቱን የኦፌኮ የአመራር አባላት ጨምሮ በ22 ሰዎች ላይ የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ተከታዩ የመጽሔት ርዕስ ደግሞ ወደ ካይሮ ይወስደናል። በግብፅ ካይሮ ለተባበሩት መንግስታት ድርጅት የስደተኞች ኮሚሽን የጥገኝነት ወይም የከለላ ጥያቄ አቅርበው መከልከላቸውን የገለጹ ሁለት ኢትዮጵያውያን ለወራት ለበረንዳ ኑሮ መጋለጣቸውን፣ በዛሬው ዕለት ግን ማን እንዳስነሳው ባልታወቀ እሳት ለቃጠሎ መዳረጋቸውን ገልጠዋል። በአሁኑ ሰዓትም በግብፅ ሆስፒታል ውስጥ እንገኛለን ያሉት ጽዮን ግርማ ማምሻውን በስልክ አነጋግራቸዋለች።
ኢብራሂም ይባላል።
ኢብራሂም የት ነው ያለኸው?
አሁን ሐኪም ቤት ነው ያለሁት። ከባለቤቴ ከተቃጠለ ማለት ነው።
ሐኪም ቤት? የት ሐኪም ቤት ነህ?
እዛ ካይሮ ውስጥ ነው። ሐኪም ቤት ራሱ አናውቅም። በአምቡላንስ ነው አሁን ያስገቡን። ገና ጽሁፍ ራሱ አላውቅም ማለት ነው።
ምንድን ነው የተፈጠረው?
የተፈጠረው እዛ የእንዳ እንግዲህ አራት ወር ነው እኛ በረንዳ ላይ ያለ ነው። ምንም መፍት አላገኘንም። እዛ መኖርም አልቻለን። መፍት የተባለም አላገኘንም ማለት ነው።
ከየት ነው ወደዛ ሄዳችሁት? ምን ያህል ጊዜ ውስጥ ሆኗችኋል እዛ ከሄዳችሁ?
እኛ ከዛ ከገባን ያው ወደ 2 ዓመት ከ6 ወር ነው። በቃ እነ ባለቤቴ ማለት ነው። ስደታችንም አልታወቀልንም። ስለዚህ እዛ በረንዳ እንግዲህ ረዱን ብለን እዛ የሆን በረንዳ ላይ ተቀምጠን እዛ ምንም ማስታጣን ሪጀክት ምናምን እየሰጡን አሉ እዛ ማለት ነው። አንዳንድ ሰዎች አሉ እንግዲህ በቃ ከዚህ ኑሮ መሞት ይሻልናል ብሎ ምናምን እሳት ምናምን አመጡ።
የት ነው እሳት ያመጡት?
እዛ እኛ የምንቀመጥበት ቦታ ማለት ነው። ከዛ አትሞቶ ምናምን ብለን እዛ እሳት እና ምናምን ክብሪት ከእጃቸው ስነጥቆ በንዚል ነው እኛ ራሳችን ላይ ደግሞ ወጣብን እሳት ማለት ነው። እዛ እኔ እንኳን ትንሽ ተርፎብኛል፣ ግን ባለቤቴ በጣም ተጎዳች። ያው ደግሞ አንድ ጓደኛ በጣም ተጎዳ። ሁለት ሰዎች መሰሳችን ማክን ቤት ነው ያለን።
እሳቱ እንዴት ነው የተነሳው? ማን ያስነሳው? በምን ምክንያትስ ነው የተነሳው?
ሰው እዛ በቃ የተማረ ሰዎች አሉ። ዝም ብሎ በቃ እሳት ምናምን በንዚን ምናምን አምጥቶ መሬት ላይ በቃ እሳት ነው ያ የእኛ ሰው ይሆን አልታወቀም። እሳት ወከባ ከዛ በቃ ሰው ጮፈ ማለት ነው። ሪጀክት ምናምን ሲሰጣቸው ማለት ነው።
ሪጀክት ሲሰጣቸው ማለት ምንድን ነው?
ሪጀክት እዛ ዩን ላይ እንግዲህ ፈተና አለ። እየፈተነው እያለ በቃ ሪጀክት ማለት ወደቅ እያለ ውጤቱ እየሰጡ ነው። ከወደቁ የት እንግባ ብሎ ሰዎቹ እዛ ሲጮሁ እኛ ደግሞ ወጥ ምን ሆናችሁ ብለን እዛ ሰዎች ማከል ስንገባ እሳት ከየት እንደመጣ አናውቅም ማለት ነው።
ምን ያህል ትሆናላችሁ?
መጀመሪያ ብዙ ነበር ነው። አሁን ግን ያሉት ያው 45 ሰው ነው። በቃ
እና ስንት ሰው ተጎዳ?
የተጎዳ ነው እንግዲህ አብዛኛው ሁለቱ በጣም ባለቤት አሁን ለምሳሌ ዶክተሩ ሲነግረን ማለት ነው ከመቶ 67 ነው የተጎዳች። ያው ጓደኛዬ ደግሞ ከ147 ነው ያለ።
ምናቸው ላይ የተቃጠሉት?
ባለቤቴ አሁን ፎቶ ምናምን ልክልላቸው ምንም የተረፈበት የለም ከሰውነቱ ጸጉር በስተቀር።
ለማጥፋት አልሞከራችሁም እሳቱን?
እኔ ተሳስ አጠፋ አይደለም እኔ ራሴ የተቃጠልኩት ማለት ነው።
ለምንድን ነው የወጣችሁት ከሀገር?
ሀገር ወጣን ላህን ብዬ ላስረዳሽ። እንግዲህ የታወቀ ነገር ነው። ሀገር ላይ ሰላም እናገኝ ሰው ሀገር ወጣን እንደ ውሻ እንደዚህ አንሆንም። ይህም ብዬ ላስረዳሽ ሰላም አለቼ ሀብቴን ጥዬ ምንም ጥዬ ነው እንጂ በደህንነት ወይስ ለገንዘብ ወይስ ልሰራ አይደለም ወጣ። ሰላም አለቼ ነው ከሀገር የወጣ በግልጽ ማለት ነው ከባለቤት ጋር።
አሁን ምን አይነት ሕክምና እያገኛችሁ ነው?
ግልጽ ብነግርሽ ያው ሕክምና ምዳና ክብር ያለው ሕክምና አላገኘንም። አንድ ሐኪም ቤት አስገቡን። እዛ የሆነ ክሬ ምናምን አደረጉበት። ከዛ ወደ ሌላ ሐኪም ቤት እኛ አንችልም ብሎ አስተላለፈን። እዛም ደግሞ ገፍቴን በቃ ዝም ብላ አልጋ ላይ ተኝታ እየጮኸች ነው እንጂ ምንም መርስም ህክምና ታብለትም ያገኘው ነገር ምንም የለም። እስካሁን ሰላም ባገኝ ከሀገር ወጥቼ እንደዚህ በሰው ሀገር ምንም አለ እንደዚያ ምክራተትም ነበቃለች ከ የደረሰብኝ አገሬ ላይ ሰላም ማጣት እንግዲህ ከሞቱት በላይ ካሉት በታች ሆኜ እንደዚህ በሰው ሀገር ላይ እንደዚህ መሆነ በጣም መፈጠሪያ ብቻ ነው የምሰማኝ ማለት ሌላ ነገር አለ። ለጓደኛ ላስተላልፍ ልስ እንጂ በቃ ምንም ማናገስ ነገር መስለኝ። በእናት
ጤና ይስጥልን።
አብሮ ይስጥልን። እኔ ጌቱ እጅጉ አያን እባላለሁ ከኦሮሚያ ክልል ምዕራብ ወለጋ ነኝ።
ምን ያህል ጊዜ ሆነ አንተ ካይሮ ከገባ?
አመት ሊሞላኝ ነው። አሁን
ምንድን ነው ዛሬ የተፈጠረው?
ካይሮ ላይ ያለው ዩኤንኤችሲአር የኢትዮጵያን ስደተኛ ኦሮሞም ሆነ አማራም ሆነ ማንም ሀገራችሁ ሰላም ነው ወደ ሀገራችሁ ግቡ እያሉ በየቀኑ 100 ሰው 150 ሰው ሪጀክት እያደረጉ አስቸገሩ። ሪጀክት የሆነ ሰው ደግሞ ወደ ሀገሩ እንዴት አድርጎ ይገባል? እና ያን የተናደዱ ሰዎች እሳት ምናምን አቀጣጠሉ። ከዛ አጋጣሚ እኛ ደግሞ ጩኸት ሰምተን ልና እንትን ስንሄድ እሳቱ መሬት ላይ ነበረ እንዳለ አጋየን።
ተጎድተሃል አንተ?
እኔ በጣም ተጎድቻለሁ። መተኛ ሁሉ እየቻልኩ አይደለም። ጎንበስ ብዬ ነው ማናግርሽ፣ ዝቅ ብዬ ቁሜ ነው።
እንግዲህ ሁለታችሁንም አመሰግናለሁ። እግዚአብሔር ምሕረቱን ይላክላችሁ። አድማጮቻችን፣ ካይሮ የሚገኘውን የተባበሩት መንግስታት የስደተኞች ኮሚሽን ምላሻቸውን ለማካተት ጥረት አድርገን ነበር። በአሁን ሰዓት ካይሮ በመምሸቱ ምክንያት ልናካተት ሳንችል ቀርተናል። በነገው ዕለት ምላሻቸውን ይዘን እንመለሳለን።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከዚህ በፊት ይበልጥ ሰላማዊ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም አሉ። ፕሬዚዳንቱ ይህን የተናገሩት በአሁኑ ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና የሰዎች ስቃይ የሚጻፉ ትረካዎች አሁን የምንገኝበት በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። ፕሬዚዳንት ኦባማ ትናንት እዚህ ዋሽንግተን በተጠራ ዓለም አቀፍ ስብሰባ ላይ ለተገኙት ተሳታፊዎች ሲናገሩ አሁን የምንገኘው በሁከት በተቃራኒው ዓለም ውስጥ ነው ሲሉም አስገንዝበዋል። ስላቲካ ሆክ ዘግባበታለች። ሰሎሞን ክፍሌ ያቀርባል።
ፕሬዚደንት ባራክ ኦባማ ይህን አዎንታዊ አስተያየት የሰጡት በዋይት ሀውስ ቤተ መንግሥት በተጠራ የመሪዎች ዓለም አቀፍ የልማት ስብሰባ ላይ ነው።
better educated, more tolerant.
ዓለማችን እንደ ዛሬው ሁከት ያልበዛባት
ጤናማ የተሻለ የትምህርት ደረጃ ላይ ተገኝታና ይበልጥም በመቻቻል የኖረችበት ጊዜ የለም።
ይህ የፕሬዝደንቱ አስተያየት የተሰጠው ዛሬ ዓለማችን ስለ አስከፊ የሽብር ጥቃቶች፣ የጅምላ ፍልሰቶች፣ የአውሮፕላን አደጋዎች፣ የፖለቲካ ውጥረቶችና በኢቦላና ዚካ ቫይረስ ሳቢያ ስለ ተከሰቱ የበሽታ ወረርሽኞች በሚቀርቡ ዘገባዎች ከሚገለጸው በተሻለ ሁኔታ ላይ እንደምትገኝ ለማሳሰብ ነው። ፕሬዝደንቱ እንደገለጹት በዓለም ሀያላኑ ሀገሮች መካከል ጦርነት ከተካሄደ ከግማሽ ምዕተ ዓመት በላይ ሆኗል። ከኩፍኝ፣ ከወባና ከሳምባ ነቀርሳ በሽታዎች ጋር በተያያዘ የሚሞቱ በብዙ ሚሊዮኖች የሚገመቱ ሰዎች ሕይወት ማትረፍ ተችሏል። በዓለም ዙሪያ የሰዎች ሕይወት በብዙ ረገድ ተሻሽሏል ሲሉም አስገንዝበዋል ባራክ ኦባማ።
In just the past 25 years, more than 1 billion people
ባለፉት 25 ዓመታት ጊዜ ውስጥ ብቻ ከአንድ ቢሊዮን በላይ ሰዎችን ከጥልቅ ድህነት ማጥ ውስጥ ማውጣት ተችሏል። ከአንድ ቢሊዮን በላይ ሰዎች።
ፕሬዚደንት ባራክ ኦባማ ስልጣን ከያዙ ጊዜ ጀምሮ ደሃ ሀገሮች ምግብ እንዲያገኙ፣ የትምህርት ስርጭቱና የኃይል አቅርቦቶቻቸው እንዳይቋረጡ ለመርዳት ፕሮግራሞችንና የመዋለ ንዋይ ምደባ ጥረቶችን ሲያበረታቱ ቆይተዋል። ይህንኑም ጥረታቸውን የኢኮኔት ቴሌኮሙኒኬሽንስ ኃላፊ ስትሪቭ ማሲዋ ያስረዳሉ።
He understood it required bold leadership and unprecedented cooperation.
በመንግስታቱ፣ በለጋሾች፣ በባለጸጋዎችና በሲቪል ማህበረሰቡ በግል ዘርፉም በኩል ጠንካራ አመራርና ያልተቆጠበ ትብብር እንደሚጠይቅ ይገነዘባሉ።
ፕሬዝደንት ባራክ ኦባማ በመጨረሻ ሲያስረዱ በስካሁኑ ጥረት ተመስጋኝ እድገት ቢታይም ገና ብዙ ሥራ ይጠብቀናል ሲሉ አሳስበዋል።
When some 800 million men, women and children subsist on less than $1.25 a day.
ቁጥራቸው ከ800 ሚሊዮን በላይ ወንዶች፣ ሴቶችና ሕፃናት በቀን $1.25 በታች በሆነ ገቢ ይተዳደራሉ። 11 ወንዶች ልጆችና ሴቶች በአብዛኛው ሊከላከሉት በሚቻል መድኃኒት እጦት ሳቢያ በየደቂቃው ይሞታሉ። በየቀኑ ደግሞ በመቶዎች የሚቆጠሩ ሴቶች ከወሊድ ጋር በተያያዘ ችግር ሕይወታቸው ያልፋል። ይህን ሁሉ ችግር ደግሞ እያየን በመሆኑ ገና ብዙ መስራት እንዳለብን እንረዳለን።
የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በማጠቃለያ ንግግራቸው በመጪው ዓመት ኅዳር ማንም ይመረጥ ማ የአሜሪካ የውጭ ፖሊሲ መሠረት የዓለም አቀፍ ልማት ጉዳይ መሆን አለበት፣ ምክንያቱም እንደ ቀሪው ዓለም ሁሉ ዩናይትድ ስቴትስም የምትተማመነው በዚህ ላይ በመሆኑ ነው ብለዋል።
አዲሱ ይሄ ሙዚቃ ምን ያስታውሳል?
ይሄ ሙዚቃ የምርጥ ሙዚቃ ክፍለ ጊዜ መክፈቻ
ሂት ፓሬድ መግቢያ ነበረ። ያኔ በጣም አድማጭ የነበረበት ጊዜ ግሩም ዜማ ነው። ይነሽጣል። አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስቱዲዮ ሰዓት አቆጣጠር ወይስ በኢትዮጵያ ሰዓት አቆጣጠር በሁለቱም መበል መሰለኝ ከምሽቱ 3:33 ያመለክታል።
እኛ ጋር ደግሞ ከቀኑ 8:33
ትክክል ነው። ታዲያ ቀደም ብለን ያስተዋወቅ ነው 2-3 ደቂቃ ወስደን የምንነጋገርበት የሳምንቱን የጎሉ ታሪኮች የምናወጣበት ሰዓት ይሆናል። ምናልባትም ትናንት ማምሻው ላይ የሚቆይ ይመስለኛል። የሪፐብሊካን ፓርቲ ፕሬዚዳንታዊ ፉክክር ጉባኤ ነው ትልቁ ርዕስ። ይሄ ርዕስ ደግሞ ትናንትና ከሁሉም የነጠቀ ይመስላል። ለማንኛውም ወደዛ እናምራ።
And to those listening, please, don't stay home in November.
ለምታደምጡኝ ሁሉ እባካችሁ ለመጪው ምርጫ እቤታችሁ አትቅሩ። ሀገራችሁን የምትወዱ ከሆነ፣ ልጆቻችሁን የምትወዱ ከሆነ ተነሱና ተናገሩ። ህሊናችሁ ለሚያዛችሁ ድምፃችሁን ስጡ። በምርጫ ካርዶች ላይና ታች ተመልከቱ። ነጻነታችንን ያስጠብቃል። ለሕገ መንግሥቱ ታማኝ ነው ለምትሉት ለዚያ ድምፃችሁን ስጡ።
ቀደም ብለን በመጀመሪያው ዘገባችን የሚያሰማ ነው ሴናተር ቴድ ክሩዝ ከ17ቱ የሪፐብሊካን ፕሬዚዳንታዊ እጩ ተፎካካሪዎች አንዱ የነበሩ እስከ መጨረሻውም ምናልባትም ሙግት የበዛበት ከዶናልድ ትራምፕ ጋር የቃላት ልውውጡም ጠንከር ያለበት ያልተለመዱ ድምጾች የተሰሙበት ንግግር ያደረጉ ለትላንትናው ማረጋጋጫ ወይም ለዶናልድ ትራምፕ ይሁንታ ግን የተጠበቁበት ንግግራቸው ከተጠበቀበት ውጪ ሄዷል። አዲሱ የተፈራም ተስፋ የተጣለበትም ንግግር ነበር።
እንደው በተለይ ደግሞ በመጪው ህዳር ፕሬዝዳንታዊ ምርጫ ማንም ሰው ቤቱ እንዳይውል ሲሉ እኔ ራሴ ዝም ብዬ አፍጥጬ ቴሌቪዥኑን ሳይ እናም ወጣችሁ ትራምፕን ምረጡ የሚል ነገር ነበር እኔ የምጠብቀው። ግን ያ ሳይሆን ቀርቶ ምን እንዳሉ ታውቃለህ? ህገ መንግስቱን የሚያከብር ለሀገሩ ቅን የሆነ ምትሉትን ህሊናችሁ የሚነግራችሁን ሰው ምረጡ ሲሉ ያኔ ነው ውዑታው የተሰማው።
እኛ ሰው ዶናልድ ትራምፕ ይሁኑ ወይስ ተፎካካያቸው ሂላሪ ክሊንተን፣ ምንም እንኳን ዲሞክራቷን ሂላሪ ክሊንተንን ተችተውም ቢናገሩ ማንንም ሳይሉ የወረዱበት ነው። እንዳልከውም ደግሞ የህዝቡ ተቃውሞ የተሰማበት ነው። ግን ለየት ያለ ሁኔታ የፈጠረ ነው።
በጣም ደግሞ የሚገርም ነገር የቀድሞ አፈ ጉባኤ ጊንግሪች የተናገሩት ነገር በጣም አስገራሚ ነው። ነገሩን አዳኑት ልበል ምን ይባላል? ይሄ አሁን ክሩዝ የተናገሩትን ሰምታችኋል። በህሊናችሁ አስባችሁ ለህገ መንግስት እንደዚህ ቅን የሆነውን ምረጡ ብለዋል። ያ ሰው እኮ ዶናልድ ትራምፕ ናቸው ሲሉ እጅግ በጣም አስገራሚ ያደረጉት እንደውም
ግንግሪሽ ናቸው። እሳቸው ወደሚፈልጉበት አቅጣጫ አፈሰሱት፣ ወንዙን ሌላ አቅጣጫ እንደ መምራት ነው።
ተመልሰው እንግዲህ አስተባብሉ ነገር።
አድማጮች፣ ድራማ የበዛበት የሚመስለውን የሪፐብሊካን ፓርቲ ጉባኤ በመከታተል እድል የነበራችሁ ወይም በፕሮግራሞቻችን የምትከታተሉ የፖለቲካ ሂደቶችንም ጭምር እንዲሁ እንድትከታተሉ በውይይቶቹ እንድትሳተፉ በፌስቡክ የሚተላለፉ ቅንብሮቻችን ላይ አስተያየት እንድትሰጡ የበኩላችሁን ተሳትፎ እንድታደርጉ እንጋብዛለን። እንግዲህ ያለን ደቂቃ ይኸው ብቻ ይመስላል። ማስታወስ ያለብን የሳምንቱን አንኳር ነገሮች እያስታወስን ነው እና የዶናልድ ትራምፕ ባለቤት መሌኒያ የተናገሩት ንግግር ያንኑ ያህል ያወዛገበ ነበር።
በዚህ በሪፐብሊካን ኮንቬንሽን በጣም ሁለት አስገራሚ ነገር እንዳልከው፣ አንድ ሚስስ ትራምፕ የተናገሩት ነገር
የሚሼል ኦባማ ንግግር
ኮርጀው የተናገረ ነበር የትላንት ምሽቱ። በቃ ሁለቱ ትልቅ ነገር አስገራሚ እሱ ነበር።
የዛሬውን ለነገ ቀጥረናል። አድማጮች፣ በዚሁ ወደ ተከታዩ የትንታኔ ዝግጅት እናምራ። የሪፐብሊካን ጉባኤ ነው አሁንም ወደ ሰለሞን አባተ ወደ ክሊቭላንድ ነው የምንመለሰው። በክሊቭላንድ ነዋሪ የሆኑ አንድ እንግዳ ጋብዘዋል። በትላንትናው ምሽትም አነጋግሯቸው ነበር። ከአርባ ዓመት በላይ የክሊቭላንድ ነዋሪ ናቸው። የዩናይትድ ስቴትስን የፖለቲካ ሁኔታዎች ይከታተላሉ። አቶ አክሊሉ እንደ አውሮፓውያን የዘመን አቆጣጠር በ1972 በነጻ የትምህርት እድል ወዲህ ወደ ዩናይትድ ስቴትስ የመጡ ኬዝ ዌስተርን ሪዘርቭ በሁለት የድህረ ምረቃ የምህንድስና ሙያዎች የተማሩ የሰለጠኑ ናቸው። ከሰለሞን ጋር ቆይታ አድርገዋል። ወደዚያው።
ክቡራትና ክቡራን ጤና ይስጥልኝ፣ እንደምናመሻችሁ፣ በድጋሚ እንደምን ዋላችሁ። ወደ ምዕራብ ንፍቀ ክበብ ያላችሁ፣ ትናንትና ምሽት ላይ የዩናይትድ ስቴትስ ሪፐብሊካን ፓርቲ የጉባኤውን የሶስተኛ ቀን ስራ አጠናቋል። የትናንትናው ጉባኤ የፓርቲው ምክትል ፕሬዚደንታዊ እጩነታቸውን መቀበላቸውን በይፋ ያሳወቁበት ነበረ። ቀደም ባለው ዘገባ እንደተከታተላችሁት እንደዚሁም በዚሁ ምሽት እጅግ በርከት ያሉ የፓርቲው መሪዎች ተናግረዋል፣ ልዑካኑ ተናግረዋል። ከነዚያ መካከል ግን የቴድ ክሩዝ አቀራረብ ትንሽ ሰውን ያነጋገረ ሪፐብሊካን ፓርቲውንና ራሳቸውንም በዚያ ተገኝተው የነበሩ የዶናልድ ትራምፕ ደጋፊ የሆኑ ልዑካንን ትንሽ የናጠ አይነት አቀራረብ ነበራቸው። አንዳንዶቹ ቆንጆ ንግግር አድርገዋል ይላሉ፣ አንዳንዶቹ ደግሞ እንዲህ ባይሆን ጥሩ ነበር የሚሉም አሉ። ለማንኛውም እዚህ ከእኔ ጋር በክሊቭላንድ ነዋሪ የሆኑትን አቶ አክሊሉ ደምሴን ኢንጂነር ናቸው አግኝቻቸዋለሁኝ። ሰሞኑንም የተለያዩ አስተያየቶቻቸውን ሰጥተውናል። በራዲዮም በፌስቡክም ከእኛ ጋር ናቸው። እስቲ እንዴት ነበር የተከታተሉት የትናንትና ምሽቱን የሪፐብሊካን ፓርቲውን ጉባኤና አጠቃላይ ስራውን?
የትላንትናው የሪፐብሊካን ኮንቬንሽን በጣም አስደናቂ ሆኖ አግኝቸዋለሁ። አንዱም ዋናው ይታያል ተብሎ የነበረው የሴኔተር ክሩዝ ንግግር ነበር። የሪፐብሊካኖቹ ኤክስፔክቴሽን ያው መጥቶ ዋናውን ተጠሪ ዳናልድ ትራምፕን ኢንዶርስ ያደርጋል ብሎ ነበር የመጡት። በእውነቱም በጥሩ ንግግር አድርጎ ነበረ። ይሄ ሰው የሚናገረውን የሚያውቅ ሰው ነው። የፕሪንስተን እና የሃርቫርድ ግራጁዌት ነው። በጣም ጥሩ ተናጋሪ ነው። ብዙ ንግግር ካደረገ በኋላ ሲገባ በሰው ተነስቶ ነበር የተቀበለው በጉጉት እና እየተናገረ ሲሄድ ያው ዳናልድ ትራምፕን ኢንዶርስ እንደማያደርግ ሲያዩ ቡ አደረጉት። ማለትም ቀኑ የፓርቲ ዩኒቲ ወይም አንድነት የመሆን የመሰብሰቢያ ቀን ነው ተብሎ የነበረውን ይሄ ሰውዬ አይ ትራምፕን ኢንዶርስ ከማደረጉ ይልቅ በአሳባችሁ፣ በጭንቅላታችሁ፣ በሆዳችሁ ያለውን አስባችሁ ራሳችሁ የምትፈልጉትን ሰው ምረጡ ብሎ በማለቱ በጣም ተናደዋል። እና ይሄም ደግሞ የፓርቲው ትንሽ ምስቅል እንዳለበት ነው የሚያሳየው ዋናው ነገር ክሩዝ። በሌላ በኩል ደግሞ ምናልባት ሂለሪ ክሊንተን ከገቡ የዛሬ 4 ዓመት ለእኔ ጠቃሚ ሆኖ ይገኛል ብሎ በማሰብም ነው። ይሄ ደግሞ አንዳንድ ሪፐብሊካኖች ዛሬም ጠዋት ያናገርኳቸው እንደሚሉት አይ ከእንግዲህ በቃ የእሱ ነገር ሞቷል፣ እንደዚህ ማድረጉ ትክክል አይደለም ይሉ አሉ። የእሱ ደጋፊዎች ደግሞ አይ ጥሩ አድርጓል እና ለዛሬ 4 ዓመት ሂለሪ እንድትወጣ የሚረዳን እና የሚያግባባን እሱ ነው ብለው አስበዋል።
ክሩዝ ከተናገሩ በኋላ ኒውት ጊንግሪች ወጡና ክሩዝ እኮ ማለት ፈልጎ የነበረው እንደዚህ ነው ብለው ለማስተካከል ሞከሩ። አንድ በልባችሁ ያለውን ጥሩ ነው የምትሉትን፣ ለሕገ መንግስቱ ታማኝ ነው የምትሉትን ምረጡ ያለው ሌላ የለም እንደሱ አይነትና እሱን ማለቱ ነው አሉ። እንዴት ነው የጊንግሪችን?
አዎ ኒውት ጊንግሪች እንግዲህ ባለፈውም የሂለሪ ክሊንተን ባለቤት ሚስተር ቢል ክሊንተን በነበሩበት ጊዜ የአፈ ጉባኤ ነበሩ፣ የስፒከር ኦፍ ዘ ሀውስ ነበሩ እና ደግሞ ኢንተሌክቹዋልም ናቸው እና ያንን ለማስተካከልና ህዝቡን ትንሽ ሌላ ሀሳብ ለመስጠት ነበር ያሰቡት። ነገር ግን ይሄ ትክክል እንዳልሆነ ደግሞ ዛሬ ሴኔተር ክሩዝ ሲጠየቁ አይ እናቴን የሰደበ አባቴን የሰደበ ሚስቴን ያዋረደ ሰው ልመርጥ አልችልም በማለት የተናገሩት ንግግር ትክክል እንደሆነ ያው የኒውት ጊንግሪች ያሉትን እንደገና ደግሞ ፉርሻ አድርገውታል ማለት ነው።
ኒውት ጊንግሪች እንደውም በመገናኛ ብዙሃኑ ላይ ለማላከክ ወዲያው ወጥተው ያደረጉት ጥረት ነበረ። እንደዚህ አይነት ሁኔታ መገናኛ ብዙሃኑ ለማጣመም ማለት አሁን ኒውት ጊንግ ማናቸው ክሩዝ መጨረሻ ላይ ወዳረጋገጡት ነገር ማለት ነው ለማጣመም ይመቻችኋልና እንዳታጣመሙት ብዬ ነው ማስተካክለው ነበር ያሉት
ብለው ነበር ያሉት። ነገር ግን ይሄ የአሜሪካን ህዝብና ሰሚዮን እውቀት ከራሳቸው ጎደል አድርጎ በማየታቸው ነው። የአሜሪካ ህዝብ እንደዚህ በቀላሉ የሚታለል አይደለም።
አቶ አክሊል ውስጥ ወደ ሌላው የዕለቱ የትናንትና ዋና ጉዳይ ወደ ሆነው ልመለስና የምክትል ፕሬዚደንትነት እጩ ማይክ ፔንስ ያንን ኃላፊነት እንደሚቀበሉ ያሳወቁበትን ንግግር አድርገዋል። ለመሆኑ የእነዚህ የሁለት ሰዎች ጥምረት ምን ይመስልዎታል? እርስዎ እንዴት ይመለከቱታል? የአንድ የበሰለ ፖለቲከኛ፣ የአገረ ገዢ፣ ብዙ ልምድ ያለው በፖለቲካው ዓለም እና የሌላኛው የአብዛኛው ልምዱ ንግድና ሌሎች ስራዎች የሆነ ሰው እንዴት አድርገው ነው አሜሪካን ለመምራት የሚያስችል ጥምረትና ግንኙነት ሊፈጥሩ የሚችሉ?
በእኔ አስተሳሰብ ጥሩ ኬሚስትሪ ያላቸው አይመስለኝም። ይህንንም ላት የምፈልገው ለምንድን ነው? ከዛ በፊት ብዙ ሌሎች ሰዎች አብረዋቸው እንዲሮጡ ጠይቀው አንዳንዶች ሪፐብሊካኖች እምቢ ብለው ቀርተዋል። በመጨረሻ ጊዜ ኢንዲያናው የፎርመር ገቨርነር ወይም ደግሞ በኮንግሬስ ውስጥ ወደ 12 ዓመት ያገለግሉ ናቸው ሚስተር ፔንስ፣ እሳቸውን የመረጡበት ምክንያቱ አንደኛው ክርስቲያኖች በጣም ተከታዮች ስላላቸው እነዛን ኮንሰርቫቲቭ ክርስቲያኖችን ያመጡልኛል በማለት ነው። ነገር ግን እኚህ ሰውዬ ንግግር ባደረጉበት ጊዜ አንደኛ ደጋግሞ ይህን ነገር ብለውታል። አንደኛ እኔ ክርስቲያን ነኝ፣ ሁለተኛ ኮንሰርቫቲቭ፣ ሶስተኛ ሪፐብሊካን በዚህ ተራ ነው ብለው ደጋግሞ ተናግረዋል። ይሄ ለአሜሪካን ሰዎች ልዩ ትርጉም ይሰጠዋል። ምክንያቱም አንደኛ ሴፓሬሽን ኦፍ ቸርች ኤንድ ስቴት አለ። እኚህ ሰው የሚሉት የክርስቲያኖችን በክርስትና የሚያምኑ ብቻ ነው ሰርቭ ማድረገው ወይም ደግሞ ሌሎቹም እስላሞቹም ሆነ አይሁዶቹ ደግሞ እንዲህ አይነት አነጋገር ያስደነግጣቸዋል። ከዛ በኋላ ተናግረው ሲጨርሱ ብዙ ጊዜ ቫይስ ፕሬዚደንት እጩ የፕሬዚዳንቱ ቤተሰቦች ተሰብስበው ንግግራቸውን ከጨረሱ በኋላ እጃቸውን ከፍ በማድረግ አንድ ሆነናል የሚል አይነት ምልክት ይሰጡ ነበር ለህዝቡ። ይሄ አልተደረገም ትላንትና ማታ። ይሄ የሚያሳየው በሁለቱ መካከል ትንሽ ቅሬታ መኖሩን ነው። እና የአሜሪካ ህዝብ ደግሞ የሚያየውን እና የሚያነበውን በደንብ አድርጎ የሚረዳ ስለሆነ ይሄ የሚያሳየን በሁለቱ መካከል ቅርብነት የለም። እኚህም ዶናልድ ትራምፕ የፖለቲካ አቋማቸው ምን እንደሆነም አይታወቅም እስካሁን ድረስ በሚሰጡት አነጋገር ክሊንተንን በመስደብ ሌሎችን በመስደብ ነው እዚህ የደረሱት እንጂ እኔ የአሜሪካ ፕሬዚዳንት ስሆን ይሄን ይሄን አደርጋለሁ ለዚህም ለዚህም ባጀቴ ይሄ ነው ብለው ያቀረቡት ነገር የለም። እኚህም ሰውዬ ደግሞ እንደ ዶናልድ ትራምፕ ብዙ ተሳዳቢ አይደሉም። የሰጡት አነጋገር በለፈው ብዙ አመታት እንደምናየው የትራዲሽናል የሪፐብሊካን አነጋገር ነው የተናገሩትና በጠቅላላው ስበን ያስተሳሰብ በሁለቱ በኩል ጥሩ ኬሚስትሪ ያለ እና ሃርሞናይዝድ ማለት አንድነት የመጣ አይመስለኝም።
የኤችአይቪ ኤድስን ስርጭት ለመከላከል የሚረዳ ክትባት ለማግኘት አበረታች ሳይንሳዊ ጥናቶች መኖራቸው፣ መድኃኒት ለማግኘት የተያዙ ምርምሮችና የጸረ ኤችአይቪ ውህድ እንክብሎች በሽታውን ለመከላከል ማስቻላቸው ደርባን እየተካሄደ በሚገኘው ዓለም አቀፍ የኤድስ ጉባኤ ትኩረት ተደርጎባቸዋል። አኒታ ፖልና ቱሳ ኩማሎ ያጠናቀሯቸውን ዘገባዎች መስታወት አራጋው ታቀርባለች።
የሕክምና ባለሙያዎቹ ቫይረሱን ለማጥፋት የሚረዳ መድኃኒት መቼ እንደሚገኝ ባይታወቅም በመድኃኒቱ ላይ የሚደረገው ጥናት ግን አበረታች ግኝቶች እየታየበት ነው ብለዋል። በተጨማሪም ቫይረሱን ለመከላከል የሚረዳው አንቲሪትሮቪራል በመባል የሚታወቀውን ክብል በቀን አንዴ ከተወሰደ ከኤችአይቪ ቫይረስ የመከላከል ብቃቱ ተረጋግጦለታል። በደርባን እየተካሄደ በሚገኘው 21ኛው ዓመታዊ የኤድስ ጉባኤ ላይ የሕክምና መድኃኒት አጥኚዎቹ ይህን ክብል አጥጋቢ ውጤት እንዳመጣ ተናግረዋል። የዩናይትድ ስቴትሱ የጤና ተቋማት የሰውነት መቆጣትና ተላላፊ በሽታዎች ማዕከል ዋና ኃላፊ አንቶኒ ፋውሲ የመከላከያ እንክብሎቹ ውጤታማነት ለሕክምና ተመራማሪዎቹ በቅርቡ ቫይረሱን ለማጥፋት የሚያስችል መድኃኒት ለማግኘት እንደሚያስችል ተስፋን ይሰጣል ብለዋል።
It is impossible to say exactly how far we are. The one thing we can say is that over the last several years we have made important strides.
ቫይረሱን ለማጥፋት በመናደርገው ጉዞ ምን ያህል ርቀት መጓዛችንን መናገር ባልችልም ባለፉት 7 ዓመታት ብቻ በተደረጉት ምርምርና ጥናቶች የመከላከያ እንክብሉን ለማግኘት አስችሎናል። ምናልባትም የመከላከያ መድኃኒቱን ለማግኘት የወሰደው ጊዜና ድካም በኤችአይቪ ዙሪያ ከተደረገው ምርምርና ጥናት ፈታኙ ነበር።
ለኤችአይቪ ቫይረስ የተጋለጡ ሰዎችን በተመለከተ የደርባኑ ጉባኤ አጽንኦት ሰጥቶ ተነጋግሮበታል። እንደ ጥናቱ ገለጻ ቫይረሱ በደማቸው የተገኘባቸው ሰዎች የሚወስዱትን መድኃኒት ለቫይረሱ የተጋለጡ ሰዎች የመከላከያ እንክብሉን አንቲሪትሮቪራል በቀን አንዴ በመውሰዳቸው የቫይረሱ ስርጭት እንዲቀንስ ሆኗል። ሄትሮ ድራግ ሊሚትድ የተባለው የመድኃኒት አምራች ኩባንያ እነዚህን እንክብሎች በማምረት ላይ ይገኛል። የኩባንያው የሽያጭ ክፍል ኃላፊ ራሁል ላንዴ መድኃኒቱ እንዴት እንደሚሰራ ይናገራሉ።
So basically it is advised that a person who is at risk of developing HIV should take 2 pills before the intercourse and 2 pills within 24 to 48 hours after the intercourse. So and the success rates for these studies
በመሰረቱ ይህን መድኃኒት እንዲወስዱ የሚመከሩት በቫይረሱ ለመያዝ የሚያሰጋቸው ሰዎች ናቸው። 2 ፍሬ የመከላከያ እንክብል በየቀኑና በተለይም ከግብረ ስጋ ግንኙነት በፊትና በኋላ በ24 ሰዓት እስከ 48 ሰዓት ጊዜ ውስጥ የሚወሰድ ነው። የዚህ መድኃኒት ውጤታማነትን ስንመለከት 97% የመከላከል ብቃቱ ተረጋግጦለታል። ስለዚህ የመከላከያ እንክብሉ በሚገባ እየሰራ ነው።
እስካሁን በተደረገው ጥናት HVTN-702 የተባለው የመከላከያ መድኃኒትም በታይላንድ ተገኝቶ ስኬታማ ሆኗል። በዚህ ዓመት መገባደጃ ላይ በደቡብ አፍሪካና በሌሎች የአፍሪካ ሀገሮች ይሰራጫል ተብሎ ይጠበቃል። ዶክተር ፋውሲ እንዳሉት የመድኃኒቱን ውጤታማነት ለማየት ምናልባት ጊዜ ሊወስድ ይችላል።
It will take at least a couple of years to determine if that vaccine works. If it does, then hopefully
የመከላከያ መድኃኒቱ መስራቱን ለማረጋገጥ በትንሹ 2 ዓመት ሊወስድ ይችላል። ውጤቱን ካየን በኋላ የኤችአይቪ የፈውስ መድኃኒቱን
እናገኛለን ብለን ተስፋ እናደርጋለን።
የኤችአይቪ ቫይረስ ስርጭትን ለመግታት ከግብረ ስጋ ግንኙነት መታቀብ የሚለው አካሄድ ውጤት እንደማያመጣ በስራው የተሰማሩ እየተናገሩ ነው። ቫይረሱ በደማቸው የተገኘባቸውን ሰዎች በመንከባከብ ዙሪያ የሚሰሩት ጁሊያን የግብረ ስጋ ግንኙነቶች ጥንቃቄ የተሞላበት እንዲሆኑ በግልጽ ማስተማር ይገባናል ብለዋል።
There are too many taboos around sex and sexuality. HIV is
በግልጽ ስለ ግብረ ስጋ ግንኙነት ለመወያየት አሁንም ወደ ኋላ የሚያስቀሩን ብዙ ባህሎች አሉን። የቫይረሱ ዋንኛ መስፋፊያው መንገድ ደግሞ እሱ ነው። በግልጽ ያለመነጋገር ባህላችንን ማስወገድ አለብን።
በግልጽ ውይይት ላይ ተመሰረተ መማማር እንደሚያስፈልግና በተለይም አዳጊ ወጣቶችን ግንዛቤ በማስጨበጥ ዙሪያ ላይ የበለጠ መሰራት እንደሚገባው የዓለም አቀፉ ኤድስ ጉባኤ ትኩረት ሰጥቶ ተነጋግሮበታል። ይህ ዓመታዊ ዓለም አቀፍ የኤድስ ጉባኤ በነገው ዕለት ይጠናቀቃል።
አዲሱ ዘገባችን በርከት ያሉ ዘገባዎች ስለነበሩ የሙዚቃ ፋታም አልወሰንም። ያውም በለተ ሐሙስ ምሽት የሳምንቱ መገባደጃም ተቃርቧል። አንድ ስልት ብንጋብዝ ምን ይመስላል?
መልካም ነው። ቢያንስ ሳምንቱ ሙሉ ምንም አልተጫወትንም። ቋሚ መሆን የሚገባ የሙዚቃ ጊዜ ያጣ ተዘሏል። ዛሬ
የሪፐብሊካንን ጉባኤ ሙዚቃ አድርገው ካልሆነ ግሩም ዜማ ከ ብዙአየሁ ነው። ብዙአየሁ ደምሴ የመጨረሻ ስራው ደርባባ ይለናል። ደርባባው
ደርባባው
ya si won de
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ መንግሥት በዓለም አቀፍ የልማት መስሪያ ቤቱ በዩኤስኤአይዲ አማካይነት ከኢትዮጵያ የጤና ጥበቃ ሚኒስቴርና እቅዶቹን ተግባራዊ ለማድረግ ከተሰለፉ ሸሪኮቹ ከኬኤንሲቪ ቱበርኪሎሲስ ፋውንዴሽን፣ ከማኔጅመንት ሳይንስስ ፎር ሄልዝ ኤምኤስኤች እንዲሁም ከዓለሙ የጤና ድርጅት ከWHO ጋር በመተባበር ባለፈው ወር መጨረሻ አዲስ አበባ ውስጥ በተዘጋጀ አንድ ስነ ስርዓት ላይ የሳምባ ነቀርሳ በሽታ ፈተናዎችን ለመጋፈጥ ወደሚያስችል እንቅስቃሴ የገቡ መሆናቸውን አረጋግጠዋል። የዩኤስኤአይዲ ሂል ቲቢ ወይንም የሳምባ ነቀርሳን እናድን እንቅስቃሴ ከጤና ጥበቃ ሚኒስቴርና ከአማራና ኦሮሚያ ክልሎች የጤና ቢሮዎች ጋር በቅርብ በመስራት የሚኒስቴር መስሪያ ቤቱ እንደ አውሮፓውያን ዘመን አቆጣጠር እስከ 2011 ዓ.ም ድረስ ከ16 ሚሊዮን በላይ የሚሆኑ ሰዎችን በመመርመር ረድቷል። ዋነኛ ዓላማው 1000 በሚሆኑ የቲቢ ክሊኒኮች አገልግሎቶችን ማሻሻል ቢሆንም እንቅስቃሴው የጤና ጥበቃ ሚኒስቴር በሁለቱ ክልሎች በሚገኙ በ2200 የጤና አገልግሎት መስጫ ጣቢያዎች በሙሉ ማስፋፋት እንዲችል ረድቷል ካለ በኋላ ርዕሰ አንቀጹ ሐተታውን ይቀጥላል። ማኔጅመንት ሳይንስስ ፎር ሄልዝ ኤምኤስኤች ከሳህራ በታች ከሚገኙ አጋሮቹ ማለት ከአለርት፣ ከፓድና ከኬንያው የቲቢና ሳምባ በሽታን ከሚከላከለው ማኅበር ጋር በመሆን ሂል ቲቢ የቤተ ሙከራ መረቡን በእጅጉ አጠናክሯል። በመሆኑም ከ250,000 በላይ ለሚሆኑ ሰዎች የሕክምና እርዳታ እንዲሰጣቸው አስችሏል። ዩኤስኤአይዲ ከዚህም በተጨማሪ ለቲቢና ለኤችአይቪ ባንድ ላይ አገልግሎት መስጠት የሚያስችል ፕሮግራም ከመዘርጋቱም በላይ በዞንና በወረዳ ደረጃ የቲቢ ባለሙያዎችን በስፋት አሰማርቷል። ኢትዮጵያ በዓለም ለሳምባ በሽታ ይበልጥ ተጋላጭ ናቸው ከሚባሉ 30 ሀገሮች አንዷ ናት። ኢትዮጵያ ውስጥ በየዓመቱ ወደ 200,000 አዳዲስ የሳምባ በሽተኞች ይመዘገባሉ። ከእነዚህ ውስጥ ደግሞ 2/3 የሚሆኑት ብቻ ናቸው መድኃኒቱን ማግኘት የሚችሉት። አሁን የቲቢ ፕሮጀው ይገጥመዋል ተብሎ የሚጠበቀው ትልቁ ፈተና ኢትዮጵያ በሽታውን ከመላ ሀገሪቱ ለማጥፋት ካላት እቅድ ጋር በተያያዘ ከፍተኛ ድርሻውን መወጣት ነው። ለዚህም አሁን ያሉትን በማስፋት የጤና ጥበቃ ሚኒስቴር ሁሉንም ክልሎች ለማዳረስ እንዲችል መርዳት ነው። በመጨረሻም ከኢትዮጵያ የጤና ጥበቃ ሚኒስቴርና ከክልሎቹ የጤና ቢሮዎች ጋር ጠንካራ ሽርክናና ትብብር ባይኖረን ኖሮ እነዚህን ሁሉ ስኬቶች ማስመዝገብ ባልቻልን ነበር ሲሉ የዩኤስኤአይዲ ዳይሬክተር ዴኒስ ዌለር የተናገሩትን ጠቅሶ የምሽቱ የቪዮርስ አንቀጽ ሐተታውን ደምድሟል።
በብዙ ሺህ የሚቆጠሩ ተመራማሪዎችና በጎ አድራጊዎች ደቡብ አፍሪካ ውስጥ ዓለም አቀፍ የኤድስ ጉባኤ በመሳተፍ ላይ መሆናቸው ተገልጧል። የጉባኤው ትኩረት ገዳዩን በሽታ እንደምን መከላከል እንደሚቻል የሐሳብ ልውውጥ ለማድረግ መሆኑም ታውቋል። በርካታ ታዋቂ ሰዎች የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ጨምሮ ከ18,000 በላይ ተሳታፊዎች ተገኝተዋል። የቱርክ ምክር ቤት አባላት ፕሬዚዳንት ኤርዶጋን ያስተላለፉትን የ3 የአስቸኳይ ጊዜ አዋጅ ያጸድቃሉ ተብሎ የተጠበቀ ነው። ፕሬዚዳንቱ ይህ አዋጅ ወደፊት እንዳለፈው ያለ የመንግስት ግልበጣ እንዳይሞከር ከወዲሁ ለማምከን የታቀደ እንደሆነም ተነግሯል። በእሳቸው አነጋገር ማለት በኤርዶጋን አነጋገር ማለት ነው፣ የዚህ አዋጅ ዋና ዓላማ የሕግ የበላይነት የሚረጋገጥበት ዲሞክራሲያዊ ስርዓት መገንባት ነው። ክሊቭላንድ ኦሃዮ ውስጥ የተካሄደ ዛሬ ሐሙስ 4ኛ ቀኑን የያዘው የሪፐብሊካን ፓርቲ ጉባኤ ትናንት ረቡዕ በ3ኛው ቀን በታዳሚዎች ጩኸትና ተቃውሞ ታጅቦ እንዳመሸ ይታወቃል። የተቃውሞ መንስኤ የቴክሳሱ ሴናተር ቴድ ክሩዝ ሌላውን የሪፐብሊካን እጩ በተለይም ፓርቲው ይሁንታ ሰጥቶ በእጩነት ያቀረባቸውን ዶናልድ ትራምፕን በትክክልና ግልጥ በሆነ ሁኔታ ባለመደገፋቸውና ይሁንታ ባለመስጠታቸው ነው። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ከዚህ በፊት ይበልጥ ሰላማዊ የበለጸገችና የተባበረች ዓለም ውስጥ ኖረን አናውቅም ሲሉ ተናገሩ። ፕሬዚዳንቱ ይህን ያሉት በአሁን ወቅት ስለ አሸባሪ ድርጊቶች፣ ግድያዎች፣ የንብረት ውድመትና የሰዎች ስቃይ የሚጻፉ ትረካዎች አሁን የምንገኘው በተባባሰ ግጭትና ሁከት ባለበት ዓለም ውስጥ እንደሆነ እያስመሰሉ በሚያቀርቡበት ወቅት ነው። በመጨረሻም ዩናይትድ ስቴትስ መራሹ የሶሪያ ጦር ራሱን እስላማዊ መንግስት ብሎ የሚጠራው ጂሃዲስቶች ቡድን ማንቢጅ ውስጥ ከሚገኘው ይዞታ ለመውጣት የ48 ሰዓት ጊዜ ተሰጥቶታል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበነን በተቀሩት ባልደረቦቻችን ጭምር ሰላም ደህና ደሩ እያልን ቦታውን ለትግርኛ ፕሮግራም አስተናጋጆች እንለቃለን።
መልካም ምሽት፣ ደህና ደሩ።